ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁን ያለው ኢንፍሌሽን ታየን በጣም የስራ አስተናጋጆች ብቻ ሳይሆኑ በነሱ ደሞዝ የሚተዳደሩ ቤተሰብ ይችላል ማጣባት ከሚፈጠረው አንተ ተጽዕኖ እንዲበቃላሉ ማለት ይቻላል አይደል? ለሶስቱ ያህል ደሞዝ ሳይከፈለው ሰራተኛ እንዴት ነው ሊኖር የሚችለው?
በኢትዮጵያ የተለያዩ ስፍራዎች የተንሰራፉ ግጭቶች ወጣቶችን ጨምሮ በርካቶችን ከስራ አድሎች እየለያዩ እንደሆነ ተነግሯል። የሁለት ክልሎችን ጉዳይ በማሳያነት በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለው። ብርሃናዊ ደግሞ የምስልና ድምጽ ቅንብሩን ትከውንላለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በአማራ ክልል ባለው የተጥቅ ግጭት ምክንያት የቀጣሪ ድርጅቶች ስራ በመስተጓጎሉ ሰራተኞች መበተናቸውንና በስራ ላይ ካሉ ሰራተኞችም እስከ 3 ወር ድረስ ደሞዝ የማይከፈላቸው እንዳሉ ተሰምቷል። በኦሮሚያ ክልልም ግጭቶች የበርካታ ወጣቶችን መተዳደሪያ እየናጠ እንደሚገኙ ተናግረዋል። ገብረ ሚካኤል ገብረ መድን በጉዳዩ ላይ የኢትዮጵያ ሰራተኞች ኮንፌዴሬሽን አመራሮችን፣ ቀጣሪዎችና ሰራተኞችን አነጋግሯል። በመቀጠልም ይቀርባል።
አድና ገርሞ በአማራ ክልል በባህር ዳር ከተማ ዙሪያ ከሚገኙትና በግጭቱ ጉዳት ከደረሰባቸው የአባ እርሻዎች ውስጥ በአንዱ ተቀጥራ ከአንድ አመት በላይ ለሆነ ጊዜ እንደሰራች ለአሜሪካ ድምጽ ተናግራለች። በድርጅቱ ውስጥ በስራዬ ጥሩ እድገት በማሳየቴ የሰራተኞች ቡድን መሪ አድርገውኝ ጥሩ ደሞዝ ሲከፍሉኝ ነበር የምትለው ይህችው ሰራተኛ አሁን ግን ስራ በማቆማ ከነቤተሰቦቿ ለችግር መዳረጓን ገልጻለች።
ሰርተን ምን በላ ልጆች አይት ቁጥረም ደዋን በመዋላችን በጣም አሳዘኝ ነገር ነው። ስራ ደና ገብተን እየሰራንም ምን ይያልን የእጃችን መስደጃ ነበር። ያን ነው መተዳደሪያ ብዬ ነው ወስኜ ነበር ማለት ነው። ልጅ ማሳደየው ኑሮም እየተፋፋ ሲመጣ ያን ነው በቃ ወስኜ ነበር መተዳደሪያ ብዬ ነበር ይባላል። እንደገና ደግሞ ባለቤቴ ሌላ ቦታ ነበር የሚሰራው። ያው በግሩ ምክንያት ደግሞ ትቶት በመምጣቱ ሁላችንም ያው ቁጭ በማለት ነው በጣም አሳዘኝ ነገር ነው። ራብ እየፈጀነ ነው በማለት ያው በጣም አሳዘኝ ነገር ነው ብለንም ነው አስተን።
ሌላኛዋ አስተያየት ሰጪ ዘበናይ ባህሪው በዛው በባህር ዳር አካባቢ ተሰራበት ከነበረው የአባ እርሻ ከተሰናበተች ከአራት ወራት በላይ ማስቆጠሯን ተናግራ አሁን የቤተሰብ ጥገኛ ሆኛለሁ ትላለች።
ስራ በማቆማችን በጣም አስቸጋሪ ደረጃ ላይ ነው ያለነው። ስራ አጥተን ከቤተሰብ ተደርበን ቤተሰብ እያስቸገርን ነው ያለነው። በፊትም የነበር የረዳቸው ነበር ከዛው ምንም ነገር የለንም። ያው ዳ ከሚባሉት አንዶች ነን።
በኢትዮጵያ በልዩ ልዩ አካባቢዎች ያለው ግጭትና ጦርነት የቀጣሪ ድርጅቶችን ስራ በማስተጓጎሉና በአጠቃላይ የጸጥታ ስጋት በመፍጠሩ የሰራተኛውን ህይወት ከባድ እንዳደረገው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። በአማራ ክልል ከ1000 በላይ ሰራተኞቹን የበተነው የጣና ፍሎራ የአባ እርሻን ጨምሮ በግጭቱ ስራቸው የተስተጓጎለባቸው ድርጅቶች መኖራቸውን የተናገሩት አቶ ካሳሁን ይህም በሰራተኞች ህይወት ላይ ትልቅ ጫና ፈጥሯል ይላሉ።
ከስራ ዋስትና ጋር ተያይዞ የስራ ዋስትና ማጣት ለሶስት ወር ደሞዝ ያልከፈሉ ያሉ ከጸጥታው ጋር ተያይዞ መንገዱ በመዘጋቱ ሰራተኛ ወደ ስራ ቦታ ሲሄድ ከስራ ቦታ ወደ ቤቱ ሲሄድ በስጋት ውስጥ ሆኖ ነው የሚንቀሳቀሰው ማለት ነው ሰራተኛው። ሌላ ደግሞ ከዚህ ጋር ተያይዞ ምንድነው ያለው አማራ ክልል ላይ የምታየው ከፍተኛ የሆነ የኑሮ ውድነት ነው። በሀገራችንም በሁሉም ክልል የኑሮ ውድነት አለ። ነገር ግን የአማራ ክልልን ልዩ የሚያደርገው አዛንዲ ሸቀጣ ሸቀጦች ከአዲስ አበባ ነው ተጭኖ የሚሄዱት ወይም ደግሞ እዛው ከቦታ ቦታ የሚዘዋወሩ አሉ። በዚህ በጸጥታ ምክንያት እነዚህ አቅርቦቶች ስለሌሉ በሁሉም ነገር ላይ ዋጋ ጨምሯል። ስለዚህ የኑሮ ውድነቱ በከፍተኛ ሁኔታ ሰውን እየጎዳው ነው ያለው ማለት ይቻላል።
በኦሮሚያ ክልል ባለው ግጭትና ጦርነት ምክንያትም በሰራተኞች ላይ ልዩ ልዩ ችግሮች እንደሚደርሱ አቶ ካሳሁን ገልጸው ከዚህ ቀደም በመስራቅ ሸዋ በሚገኝ አንድ የእርሻ ልማት 34 ሰራተኞች ተገድለዋል ብለዋል። በሌሎችም የክልሉ አካባቢዎች ሰራተኞች ይገደላሉ፣ ይታገታሉ፣ የሥራ ዋስትናቸውንም ያጣሉ ያሉት ፕሬዝዳንቱ ችግሩ አሁንም ድረስ መቀጠሉን ገልጸዋል። በዚህ ጉዳይ ዙሪያ ለአሜሪካ ድምጽ አስተያየት የሰጠ አንድ የኢትዮጵያ ሰራተኞች መብቶች ተሟጋች የተባለ ድርጅት በበኩሉ የኢትዮጵያ ያሰሪና ሰራተኛ አዋጅ እንዲህ አይነት ቀውስ በሚያጋጥምበት ጊዜ ለሰራተኞች በቂ ጥበቃ እንደማይሰጥ ገልጿል። አቶ ካሊድ ጌትዬ የድርጅቱ የአመራር አባልና የሕግ አማካሪ ናቸው።
የዋጁ አንቀጽ 18 ንዑስ አንቀጽ 5 ላይ በግልጽ እንደተመለከተው ካስር ከመናናን አነሰ ጊዜ በከፊል ወይም ሙሉ ለሙሉ ኦፕሬሽን የሚያስቆም አይነት እክል ሲገጥም የሰራተኞችን የሥራ ከሥራውን የሚመነጩ መብቶችና ግዴታዎችን እንዲያግድ ነው መብት የሚያጎናጽፈው ለአሰሪ። የሰራተኛው የመስራት ግዴታው ቀሪ ይሆናል፣ አሰሪውም ደሞዝ የመክፈል ግዴታው ቀሪ ይሆናል። ይህን በመርህ ደረጃ ነገር ግን እንደው የሚያስቀምጠው ከ90 ቀናት በላይ መብላት የለበትም ነው። ኦብጀክቲቭ ሪያሊቲ ወይ መርህ ያለውን የሰራተኛው ኑሮ ካየን፣ አሁን ላይ ያለውን ኢንፍሌሽን ካየን በጣም የሥራ ዋስትናቸውን ብቻ ሳይሆን የሚያሉት በእነሱ ደሞዝ የሚተዳደር ቤተሰብ ሊሆን ይችላል። እናት አባት ከሚፈጥረው አሉታዊ ተጽዕኖ እንዲህ በቀላሉ እንትን ማለት የሚቻል አይደለም። ለሶስት ወር ያህል ደሞዝ ሳይከፈለው አንድ ሰራተኛ እንዴት ነው ሊኖር የሚችለው?
አዋጁ ችግር እንዳለበት በኮቪድ-19 ወረርሽኝ ጊዜ ታይቷል። መንግስትም አሰሪዎች ይህን አዋጅ ተጠቅመው ሰራተኛ እንዳይበትኑ ከልክሏል የሚሉት አቶ ካሊድ አዋጁ ለአሰሪውና ሰራተኛው በሚጠቅም መልኩ መሻሻል እንዳለበት መክረዋል። የሰራተኛው የሥራ ዋስትና እንዲቀጥል ከአሰሪዎች ጋር እንመክራለን ያሉት አቶ ካሳሁን ፈሎ ደግሞ ይህ የሚሆነው ግን ሰላም ሲኖር ብቻ ስለሆነ ተፋላሚ ኃይሎች ልዩነቶቻቸውን በድርድር እንዲፈቱ ተማጽነዋል።
ባካችሁ ተቃውሞ ያላችሁ ሰዎች፣ የተለየ ሐሳብ ያላችሁ ሰዎች በጠረጴዛ ዙሪያ ተነጋግራችሁ ብትፈቱ፣ ማንኛውም ጉዳይ በድርድር ቢፈቱ ጥሩ ነው። ያለችን አንድ ሀገር ናት። እቺ እንደ ሀገር ይዘን ወደ መቀመቅ ውስጥ እንድትገባ ማድረግ ማንንም ሊጠቅም አይችልም። ድህነቱን ጥግ ድረስ አይተናል። ጭካኔውንም ጥግ ድረስ አይተናል። ለሁሉም ወገን ይሄ አይጠቅምም።
የኢትዮጵያ ሰራተኞች መብቶች ተሟጋች ድርጅት የሕግ አማካሪው አቶ ካሊድ ጌቲዬ አሁን ባለው ግጭትና ጦርነት ምክንያት አሰሪዎች ጉዳት ሲደርስባቸው ከመንግስት አስፈላጊው ድጋፍ ቢደረግላቸው ሰራተኞቻቸውን ይዘው መቀጠል ይችላሉ ብለዋል። በአማራ ክልል ካለው ግጭት ጋር ተያይዞ የገቢ ምንጫቸውን ያጡት ሰራተኞችም ወደ ሥራ የምንመለስበት እድል ሊፈጠር ይገባል ይላሉ ዘበናይ ባህሪው።
ከዛ ድርጎለት ድርጅታችን ጀምሮ ለሥራ ብንመጣ ደስ ይለናል።
ሌላኛዋ አስተያየት ሰጪ አድና ግርሞም ድርጅቱ መልሶ ይጠራናል እያልን በተስፋ ውስጥ እንኖራለን ብላለች።
ዛሬ ነገ ይደውላሉ፣ ዛሬ ነገ እያልን እነሱን ምን እንጠብቀውን ያ ማለት ነው ራሱ። እና ለዛ ስለሆነ ግድ ነው መተዳደሪያችን እንጀራችን መቆሻችን የነሱ ሥራ ስለሆነ ብለን በቃ ስልክ ምን እንጠብቅ ከነሱ ነው ራሱ። እኔ ራሴ እንጠብቅ በቃ እንደዛ ነው።
በአማራ ክልል በተቀሰቀሰው ግጭት ምክንያት በአምስት የአበባ እርሻዎች ላይ ጉዳት መድረሱንና ወደ 3000 የሚጠጉ ሰራተኞች መበተናቸውን ከዚህ ቀደም የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልና መሰግናለን። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ከገና በዓል ጋር በማያያዝ የቆርቆሮዎችን ህዝቦች የሚዘክሩበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። ለመጀመሪያ ጊዜ ዘንድሮ ላይ ትውልደ ኢትዮጵያን ተሳታፊ ሆኗል። በቀጣዩ ዘገባ እንዳስሰዋለን።
በስካቲሽ ነጋዴዎች የተቆረቆረችው እድሜ ጠገቧ አሌክሳንድሪያ ከተማ ከ50 ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማው አውራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካቷል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶችን Thank you. ለቀናት በባህል ውዝዋዜ ስልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልድ ኢትዮጵያን ወጣቶች ይህንን ቀን ለላቀ ዓላማ ሊያውሉት ማልደው ተገኝተዋል።
አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን በአለባበሳችን እና በዳንሳችን ያስተዋወቀን ሀገራችን የምታሰለጥነን ፋንተሽ ነች እና እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር። ግን እዚህ ስመጣ በደንብ እሷ ያስረዳችኝ ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን እስክስታ ምናምን ተሻሽያለሁ።
ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም እድልም ታነሳለች።
ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነችና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅምና ብዙ ሲወራ አልሰማም ትምህርት ቤትም ምንም አንማርም ብዙ ጊዜና ስለ ሀገራችን ላስተዋውቅ ምናምን እንዲያቆልን ነው በቃ የሀገራችን ፍቅር።
በዘንድሮው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት ትውልድ ኢትዮጵያ ለመጀመሪያ ጊዜ ተሳታፊ እንዲሆን ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው።
የኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ባህላችንን ለማሳወቅ እዚህ ውስጥ እዚህ አካባቢ እንግዲህ የአሌክሳንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና ባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬድ ላይ የሚያሳየውና ይሄንንም የኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣነው።
ዋና ኃላፊዋ ከባህል ትውውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልድ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ።
ለኢትዮጵያውያኖች ብዙ ጊዜ በኢንፎርሜሽን እጥረት እንዳለ እናውቃለን። አሁን ላይክ ለቤት ያስፈልጋቸው ሎየር ያስፈልጋቸው ትምህርት ቤት ችግር ሲኖር እና እንዲህ አይነት ቦታ ኢንሹራንስ ያስፈልግ የት ነው ምን ልካቸው እና እኛ ጋር መጥተው ኢንፎርሜሽኑን ፕሮቫይድ ማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው የኢትዮጵያውያኖችን ኤንን ኦርጋናይዜሽን የክሬት ያደረገው።
በዚህ ባህል ላይ አንጋፋ የስካቲሽ ቡድኖች፣ የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች፣ አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምጻዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጌያለሁ።
የኔ ስም እልልታ ዳዊት ነው። እኔ አርሊንግተን ነው የምኖር። ዛሬ እንደንስ ነው።
ማንን ለማመዳችሁ? ምን አይነት ተፈራዎችን ትሽያለሽ?
ፈትሽ ነው ያስተማራችሁ እና የጎንደር እርቺያ ትግሪኛ ነው ምናረግ።
እንደዚህ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ለስተፋችሁ?
ሌላ ሰዎች እንዳጋራችን እንዲማሩ።
የአሌክሳንድሪያ የስካቲሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያን ይጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሆና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች።
ይህ ዝግጅት ስካቲሽ ክሪስማስ ፓሬድ ይባላል። አሌክሳንድሪያ ማለት ነው አሌክሳንድሪያ ከተማ። አሌክሳንድሪያ ራሷ ስትጀምር የስካቲሾች ነበረች ማለት ነው። እና አክቹአሊ አንድ ነገር የተማርኩት ከዚህ ፕሮግራም እንደነው አሌክሳንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክሳንደር የሚባል ሰውዬ ሆን ያረገው ነበር አሌክሳንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ። ስለዚህ እንደዛ በዛ ነው አሌክሳንድሪያ የተመሰረተችው። ስለዚህ ኤቭሪ ኢየር ደግሞ እነሱ የራሳቸው በክርስማስ ጊዜ ተሰብስበው የሚያረጉት ፕሮግራም ነው ማለት ነው ይሄ።
በበዓሉ የ52 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማድረግ በከተማ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች።
ብዙ ነው። አንደኛ ከመጣን ቆይተናል ብዙ ከሲቲው ጋር
ከሲቲው አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንዳንድ መጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን፣ ካልቸርም አለን፣ ሂስትሪም አለን። ሶ እዚህ መጣ ያው ኢንተግሬት ማድረግ አለብን ከሶሳይቲው ጋር ማለት ነው። ያመጣነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ ማለት አለ ሲቲ ውስጥ ነው፣ ፓርት ኦፍ ዘ ሲቲ ነው። ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት እንድታረገው አለ አዘ ኢንዲቪጁዋል ማለት ነው። አዘ ኮሚኒቲ ደግሞ እሱን ነገር ኢምፖርታንት ለታችንን ሲቲ ውስጥ ድምጻችንን እናስተማበት አንደኛው ፕላትፎርም አድርጌ ነው የምወስደው።
የዛሬ 274 ዓመታት የተመሰረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልደ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማው አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምጽ። በመቀጠል ደግሞ ባልደረባችን መስፍን አራጌ ረዋን ልዩ ፍላጎት ያላቸውና የሌላቸው የህፃናት መቆያ ስለተሰኘው አንድ ልዩ ተቋም ይቀጥሎ ይነግረናል።
በአማራ ክልል የመጀመሪያው እንደሆነ ይነገርለታል የደሴ ወረዋን ልዩ ፍላጎት ያላቸውና የሌላቸው ህፃናት መቆያ ማዕከል። የማዕከሉ መስራች ኢማን መሐመድ ረዋን የሚለውን የአረብኛ ቃል ለማዕከሉ መጠሪያነት ሳውለው ሁለት ስሜቶችን በቅጡ ስለሚገልጹልኝ ነው ይላሉ። አንድም የመጀመሪያ ልጃቸውን ስም፣ ሌላም በማዕከሉ ግልጋሎት እያገኙ ያሉ ኦቲዝምን ጨምሮ የአይምሮ እድገት ውስንነት ያለባቸውን ህፃናት።
የመጀመሪያ ልጄ ረዋን 9 ዓመቷ ነው። በአምስት ዓመቷ ነው ኢትዮጵያ ጃት የመጣሁት። የተወለደችው ሳውዲ ውስጥ ነው። ኦቲዝም ሆና ግን አላወኩኝ። ብዙ ሆስፒታል ውስጥ ይጫታለሁ ከልጆች ጋር ቀላቀያት እንጂ ኦቲዝም መሆኑን ያወቅኩት ኢትዮጵያ መጥቼ ነው። ግን ኢትዮጵያ መጥቼ ልጄ ኦቲዝም መሆኑን ካወቅኩኝ በኋላ ልጄ መርዳት እንደሚገባኝ በመጀመሪያ ማመን አምኖ መቀበል ነውና አምኜ ተቀብዬ ቀጥታ ልጄን ወደ መርዳት ነው የሄድኩት። ልጄ እንደዛ ሆና በመረዳበት ሰዓት ሰዎች ወስደው የሆነ ልጅ አሳዩኛል። ወደ ሮቢት የሚባል አካባቢ አንስ እዛ ሲሄድ እናት ልጇን በሰንሰለት አስራ የቀን ስራ ነበር የምትሰራውና እኔ በጣም ደነገጥኩኝ። ውጭ ላይ አስራው ነው ሄደችው ስጠይቅ የለችም የቀን ስራ ልትሰራ ነው ሄደችው ሲባል ይሄን እናት መጠበቅ አለብኝና እንዳታስረው እንዴት ነው ማረግ የምችለው ልጅ እንዴት ነው መርዳት ያለብኝ ወደሚለው ገባሁኝ። ያው እናት ይዋንም አግኝቼ ሳናግራት ምንም አይነት ትምህርት የሚቀበላት እንደሌለ ልጁ በጣም የሚሮጥ የሚጮህ መኪና አደጋ ውስጥ እንደሚገባባት እንደሚጠፋባት ነበር የነገረችና በአለም ጥሏት ስለጠፋ ያላት እድል ምንድነው ልጁን ይዛ መስራት ስለማትችል አስሮ መሄድ ነውና በሱ የተነሳ ብዙ ትምህርት ስፈልግ አጣሁኝ። መጨረሻ ላይ ወደ መክፈት ወሰነኝ ሳይ ማለት ነው። ሲቋቋም ቤት ክራይ ፈለኩኝ። ሳገኝ ደግሞ ውጭ የሚኖሩ እህቶች ቤት ክራይ ከፈሉልኝ የመጀመሪያ መነሻው የስድስት ወር። ከዛ የሚቀጥለው ደግሞ ራሴም የአስተማሪዎችም የምንም እያደረግኩኝ ውጭ የሚኖሩ ዲያስፖራዎች ተቋዋድ የሚፎርደስ የሚባሉ ድርጅቶች በቋሚነት 30 ልጆቹ እንዲማሩ የቤት ክራይ እንትን ብሎ በጣም ችግር ላይ ነበርኩና ሊዘጋ የመጨረሻ ሊዘጋ ሲል አባዩ ምን የሚባል ድርጅት እነሱ ደርሰው የቤት ክራይ ከፈሉልኝ። እኛ ጋር እድሜ ክልል ወደ 15 16 ልጆች መጣው ትዛዝ አይቀበሉም። ጉልበተኞች ናቸው የሚማቱም አሉ። ካለ ሁኔታ ጋር አሁን አልቻልንም፣ ግን ቢያንስ በአሁን ሰዓት ከ11 12 13 ተቀብለናል። ከ13 ዓመት ልጅ ፓምፐርስ የሚለብስ ወይ 14 ዓመት ልጅ እንደዚህ ፓምፐርስ የሚለብሱ አሉ። በእጃቸው የማይበሉ አሉ። እነዚህ ይህን ሁሉ ማስተካከል ነው አሁን የኛ ስራ። ሽንት ቤት የማይጠቀሙ ጥርሳቸውን መቦረሽ የማይችሉ እጃቸውን ታጥበው የማይበሉ ልጆች ናቸው አሉ።
ወደ ማቆያው የመጡት ህጻናት በተዘጋጁላቸው የለማመጃ ክፍሎች ውስጥ የተለያዩ ልምምዶችን ያደርጋሉ። የአይን ግንኙነት እንዲያጎረብቱና ትኩረት እንዲያደርጉ በዛጎሎች ውስጥ ክር ማስገባት፣ ነገሮችን በራሳቸው እንዲፈጽሙ ልብሳቸውን መቆለፍ፣ ጫማቸውን ማሰርና መሰል እንቅስቃሴዎችን እንዲያደርጉ የተመደቡ መምህራኖች ያገዟቸዋል። አሚና ወል ከሃሮሚያ ዩኒቨርሲቲ በልዩ ፍላጎት 3 አመት ተምራ 2014 አመት ተምራ ላይ በተመረቀም በግልም ሆነ በመንግስት ተቋማት የመቀጠር ድል አላጋጠመትም። የዩኒቨርሲቲ ተመራቂዋ ወጣት ያለ ስራ 5 ወራት በቤተሰቧ ጋር ከተቀመጠች በኋላ አማራጭ አደረገችው ቤተሰቦቿ ካሉበት የገጠር ቀበሌ በቅርብ ርቀት ወደምትገኘው ደሴ ከተማ መምጣት ነበር።
ደሴ መጥቼ ግለሰብ ቤት በቤት ሰራተኝነት ገባሁ። ታንዶር ከ20 ቀን አካባቢ ሰራሁኝ። ከዛ የምሰራበት ሰውዬ ያውጤሽንም ሲያይ መማሪንም ስነግረው እዚህ መስራት የለብሽም ስራ ፈልጌ ላስተባሻል እናምን አለና ከዛ ግመቶ እሷን ኢማኑን አናገራት እሺ ብላ ከዛ መጣ።
የተማረችውን ሳይንስ በተግባር የምትተገብርበት አጋጣሚ መፈጠሩ ቢያስደስታትም በተለያዩ አካባቢዎች ኦቲዝምን ጨምሮ በተለያዩ የአይምሮ እድገት ውስንነት የሚቸገሩ ህጻናት በበዙበት ሀገር በልዩ ፍላጎት የሰለጠኑ ሰዎች እውቀታቸውን የሚያጋሩበት እድል አለመፈጠሩ እንደሚያሳስባት ትናገራለች።
እኛ ቢያንስ ትንሽ እንኳን የተማርነው በዛ ፊልድ ልጆቹን የማውጣት አቅም ይመቻችልን ይሄ ነገር መስራት እንችል ነበር። ነገር ግን ባለመመቻቸት ምክንያት ልጆቹን ሊቀሩ ይችላሉ። ትልቅ ተጽዕኖ አለው። ቢያንስ እዚህ ወጥቶ መማራቸው እንኳን ትልቅ ነገር ነው። እንደሰውም ስለማይቆጠሩ ማለት ነው።
ህጻናቱን ቀድሞ ከነበሩበት ይዞታ ጋር የሚያነጻጽሩት የማቆያ ማዕከሉ መስራች ወደ አደባባይ መውጣታቸው በራሱ የጅምራችን ስኬት ነው ይላሉ።
ማረጋጋት አሁን ብዙዎቹ አንወላጆች በፊት በጣም ይሮጥ ሚንቀደቀች ልጅ ከሆነ ተረጋግቶ ማረጋጋት ያው እንዳልኩ ደግሞ አሁን አዲስ እንትናቸው ያው ያለው ነገር እንግዲህ በሄደስ ደግሞ የሚያመጡት ወላጅ ነው የሚናገረው። እኛ ግን በጣም ያው መውጣታቸው ትልቅ ነገር ነው። በእጃቸው መጣጣባቸው ትልቅ ነገር ነውና እጃቸው ታጥቦ መብላት ንጽህና የግል ንጽህናቸው መጠበቅ ትልቅ ነገር ነው።
ልጃቸው በማቆያው በሚሰጠው አገልግሎት ተጠቃሚ የሆነው ዘይነብ አሳይድ ከግንዛቤ ጥረት ጋር ተያይዞ ደረሰብኝ የሚሉትን የሞራል ጫና ያስታውሳሉ።
በሳውዲ አረቢያ ኖር ነበርና ከዚህ በፊት ተወልዶ ቢያንስ 5 አመት ሲሆነው ምንም ማቀው ነገር የለም ያው አይናገርም። እዚህ ወደዚያው ከስደት ወደ ተመልሰን መጣን። ከዛ ከመጣን በኋላ ያው ልጁ ምንም ሳይከል ነገር የለውም። ሽንት ቤቱንም በራሱ እንደዚህ የመነካካት በቃ ማያምር ሁኔታ ሁሉ ነገሮች ነበሩትና ያው ያደገም ሲመጣ ያው ነገሩ ያደገ መጣ። ኦቲዝም መሆኑን ያው ደስ ሆስፒታል ነገረኝ። ከዛም በኋላ አልሐምዱሊላህ የተቀበዬ እየኖርኩ ነው ያለው። ሰዎች እኔ ያመጣሁት በሽታ ይመስል ሰዎች አግልለው ነበር ስቲል ከቤተሰቦች ጭምር በቃ በሽተኛ ልጅ ነው ያዘችው እኔ ልጅኛ ልጅሽ ጋር እንዳይጫወት ሁሉ ውሳኔ ያርፎበት ነበርና እጅግ በጣም ያማል። ባለቤቴ ሱዳናዊ ነበር ወደ ሀገሩ ተባሮ እሱም ወደ ሀገሩ ሄዷል። አያው ቢያንስ እንግዲህ 7 አመታችን ምን ላይ እንዳለ ማነት ተያይቅም የተቋረጠ ነገር ነው ያለው። የመኪና አደጋ ደርሶበታል ተብዬ ሰምቻለሁ። ከዛ ውጪ ማቀው ነገር የለም ይረዳ ነገር የለም። ያው አልሐምዱሊላህ በግላችን እንደዚህ ምን ታደራደን 2 ልጆች አሉ እሱ ጋራ ማለት ነው። 9 አመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁን አንድ ቀን የልጅነቱን ጣዕም ሳያውቀው ሳይቦርቅ እንዲሁን ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ ያስለቅሰኝ ነበር። እኔ ራሴ ስቼም ወድቅበት ሁሉ ሰዓት አለ ራሱን ይነክሳል። በቃ ይሁን እርግማን ብለው ነው እነሱ የሚፈርጁትና ያንን ያነሰስተማ የልጅ ህመም ሳያምህ የሰው ንግግር ደግሞ በጣም ያማል። አጥንት የሚሰብር ነገር ነው።
በክራይ ቤት የሚኖሩ ልጅ ጮ ተብሎ በሽተኛ ልጅ ያዘችና ፈጥን ጅምትወጣ ኖርማል አይወጣም። መውጣት ያለበት ጤናማ ልጅ ያዘው ነው። በሽተኛ ያለቻው ሊሞታት የለባት ምክንያቱም ወደን አላመጣ ነው። ማንንም ሰው ወዶ አላመጣው። እንዲሁም ደግሞ መናገር የሚፈልገው ባል ብዙ ጊዜ አሁን ያሉ እናቶች ብታያቸው ባሎቻቸው ጥለዋቸው የጠፉ ልክ እሷ ፈልጋ እንዳመጣች ልክ ለሷ ብቻ እንደመጣ ተደርጎ ነው እንጂ ሰው እሷ ፈልጋ አላመጣች። ይህ ልጅ የሱም የሷም ልጅ ነውና ቢረዱ ይህን ነገር እኛ ፈልገን አላመጣንም። ቁጣም አይደለም ከሰራንባቸው ደግሞ ይቀየራሉ። ምክንያቱም ስማርት ናቸው።
የቤት ጫማና ወደ ትምህርት ቤት ሲመጣ የሚያደርገውን ጫማ ለይቶ ማወቁ የመንገዱን አቅጣጫ ለይቶ ማወቁ ይሄ ለኔ ትልቅ ነገር ነው። ኬጅ አስገብቼው አይቼዋለሁና ሲያስገልሉት ነበር።
በደሴ ከተማ የማስተዋቂያ ባለሙያ የሆነው ወጣት ብርሃኑ ተበጀ ልደቱን በማዕከሉ ካሉት ህጻናት ጋር ከማክበር ጀምሮ ጓደኞቹን በማስተባበር ለህጻናቱ መገልገያ የተለያዩ ቁሳቁሶችን ይደግፋል።
በርካታ ሰዎች ልደታቸውን የተለያዩ ቦታዎች ላይ ያከብራሉ። በርካታ ገንዘብ አውጥተው እኔ ግን እንደዚህ አይነት ቦታዎች ነው ማክበር የምፈልገው። ልደቴን ካከበርኩ በኋላ በአቅሜ በቻለው መንገድ ይህንን ተቋም ለመርዳት ሞክሬያለሁ። ጓደኞቼን በማስተባበርም እንደዚህ ወንበሮች፣ ጠረጴዛ፣ አሁን ደግሞ ዩኒፎርም እያሱና ቢኒያም የሚባሉ ወንድሞችን በማስተባበር እነዚህ ነገር እያደረኩላቸው ነው። ሌሎችም ሰዎች ይህንን ተቋም በመጎብኘት የአእምሮ እድገት ውስንነት ተፈልጎ የሚመጣ ነገር አይደለም፣ እርግማንም አይደለም። ሰዎች ፈልገው አይደለም ወደዚህ ምድር ልጆቻቸውን የሚያመጡት፣ በአጋጣሚ የሚከሰት ነገር ነው። ስለዚህ ሁላችንም እንድንረዳቸው ጥሪዬን አስተላልፋለሁ።
የአሜሪካ ድምጽ ዘጋቢ በማዕከል ውስጥ ሳለ ለጉብኝትና ለድጋፍ የመጡትን በደሴ ከተማ የመላኩ ሰፈር ወጣቶች መረዳጃ ማህበር አባላትን አናግሮ ነበር። የማህበሩ ሰብሳቢ ነቢያት ሸቱ
ሶሻል ሚዲያ ላይ ራዋን የአእምሮ ውስንነት ማዕከልን ካየን በኋላ በአካል ሂደን ግቢያቸው ጋር ጎበኘን። ሁሉስ ተማማችሁ ማማችን ነው ብለን በጣም ስለተሰማን ማህበራችን ልዩ ድጋፍ ማድረግ ጀመረ። ድጋፋችንንም አይተው የራዋን በጎ አድራጎት መስራች ኢማ የክብር አምባሳደር ያደረጉ ማህበራችንም ከዛ በኋላ በቋሚነት በ15 ቀን በወር በ20 ቀን እየመጣን እንጎበኛለን፣ ያለን እናካፍላለን።
ማቆያ ማዕከሉ በግለሰቦች መኖሪያ ቤት ተከራይቶ እንቅስቃሴውን ከጀመረ አንድ አመት ቢያልፈውም አከራዮቹ ግለሰቦች ከሰሞኑ እንዲለቁ ስለጠየቁ ቀጣዩ ማረፊያቸው እንደሚያሳስባቸው የማቆያው መስራችና ስራ አስኪያጅ ይናገራሉ።
መስፍን አራጌን ለቀደመው ዘገባ እናመሰግናለን። በመቀጠል የደንገረመው ዋይት ሃውስን ስላስዋቡት በጎ ፈቃደኞች ትነግረናለች።
አመቶች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሃውስ በበዓላት ወቅት ምታታዊ የሆነው በትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን 300ዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሃውስ የማህበራዊ ጉዳዮች ኃላፊ ናቸው።
Our volunteers are selected for, you know, some for their talents, some
ተውቃለህ። በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው፣ አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና በአናነድ ዲዛይነር ያልሆኑ ሰዎች ናቸው። የቤት ምግቶች የወታደር ሚስቶች ናቸው። በዚህ አመት እንደሚመስለኝ ብዙ መምራንም አሉ።
የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን የዚህ አመቱን የገና ጌጦች ሐሳብ ራሳቸው ናቸው የመረጡት። በዚህ አመት ምትሃት ደስታና ምሻትን ህፃናት ልጆች በአውደ አመቱ ወቅት እንዲሰማቸው ለማድረግ መታሰቡን ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምትሃታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው።
looked back ወደ ኋላ መለስ ካልን ለረጅም አመታት የነን ቆንጆ ቤት ካጥሮ ወዲያውነን ስናይ ከቆየን በኋላ እዚህ ገብተን ደግሞ የሳሩ ሜዳዬ ነው። እኔ በመስጋና የተሞላውበት ነገር ነው የሆነልኝ።
ማርቲ ኤስፔኖዛ ከቴክሳስ ነው የመጣችው።
As an American citizen, as an immigrant as well.
እንደ ስደተኛና እንደ አሜሪካዊ ሁልጊዜ ዋይት ሃውስን አይተህ አምላኬ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ። ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለኔ እዚህ መገኘቴ ልዩ ሆኖ ይሆናል።
አንዴ ከደስታው ስሜት ቆጥ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነትከት ናት።
There's a couple of days that are spent in another location.
ጌጦችን ስናዘጋጅ ጥቂት ጊዜ ያሳለፍነው ሌላ ስፍራ ነበር። አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል። ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት ማጣበቂያ ግሉ፣ መቀስና ሪቫን መሆኑ ነው።
የቴክሳስ ማሪቴ የምትሏላት
Everyone would look at the White House and think, "Oh my God."
ሁሉም ሰው ዋይት ሃውስን ያይና ሁሉም ነገር እጹብ ነው ይላል። ነገር ግን ብዙ ጥቃቅን ነገሮች፣ ብዙ ፈጠራና ብዙ ማጋጋጥ ነበረው።
ዴኒስ ስቴዱካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ ይላል።
Some people that were, you know, specifically decorating the trees.
ዛፎችን የሚያሳምሩልን፣ ህንጻውን የሚያስውቡልንና ከባዱን ስራ የሚሰሩልን ሰዎች ነበሩን።
አንድሬው ቦዛ በድጋሚ
Something that's really special is the
በጣም ልዩ ስሜት የነበረው ለረጅም ሰዓታት እንድቀመጥባቸው የነበሩት የሥራ ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው። የገና መንፈስ አለው።
በጎ ፈቃደኞቹ ታዲያ ዋይት ሃውስ እንደገና ጌጥ ሲያስውቡ የተካፈሉትን ጓዳዊነትና ስኬት መቼም እንደማይረሱት ይናገራሉ። ሻርለት ስሚዝ
It's everything from individual pride to see the little ornament that you make.
የሰቀል ከውን ትንሽ ጌጥ ወይም ያስቀመጥከውን ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው።
ዴኒስም በስራው ወቅት የነበረውን ሁኔታ እንዲገልጸዋል።
strike up a conversation, you know, and you know,
ስካችን ዘመግባት ባለመቻላችን የተቆራረጥን ነበር። ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራችለን ነበር። ታውቃለህ አሁን ላይ በጣም የተከፋፈልን ይመስለኛል። ነገር ግን ደግሞ በጣምም ደግሞ እንመሳሰላለን።
አንዳንዶቹ በጎፍቃደኞች ታዲያ ከዚህ ቀደምም ዋይት ሃውስን የማስዋብ እድል ከጥማቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋላቸው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።